ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ የዛሬ ምሽት ዝግጅታችን አሁን ጀመረ። በወንጂ አካባቢ ባለፈው ሳምንት 5 ሰዎች በአጋቾች መገደላቸው ተገለጸ።
ምንም ማድረግ አይቻልም። እንግዲህ ከመቆጨት፣ ከማገል፣ ከመቃጠል በስተቀር የማንጠበቀው ነገር 6 ነበሩ፣ 5 ገደሏቸው። አንዱ አምልጧል ተብሏል፣ አንዴ ሞቷል ተብሏል። ጭራሽ ሌላ ስቅቅል ለቤተሰብ ያሰውዬ በህይወት ይኑር አይኑር፣ እንደውም ለእናንተ ለምስክርነት እንደው በህይወት ተርፎ ቢገኝ ደስ ይለኛል። አምስቱ ግን ሞቶ አስክሬናቸውን ውሰድ ተባለ።
ቀደም ሲል የሰማችኋቸው የታጋቾች ቤተሰቦች ለአሜሪካ ድምፅ የተናገሩት ነው። ዝርዝሩ በአብይ ርዕስ ይቀርባል። ሌሎች ሀገራዊና ዓለም አቀፋዊ ዘገባዎችንም በምሽቱ አካተናል። ሰኞ መጋቢት 9 2016 ዓ.ም። ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን፣ እንደምን አምሽታችኋል? አስማማዬ ነው። እስከ ምሽቱ 4 ሰዓት ድረስ እያስተናገድኳችሁ ከእናንተ ጋር ቆይታ አድርጋለሁ። ለዓለም ዜናዎቹ ስመኝሽ የቆየ ዚህ አብራኛለች። የስቱዲዮ ቅንብሩን ደግሞ ብርሃን ኃይሉ ታከናውንላለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ቆይታ እናደርጋለን። እናንተም ከእኛ ጋር ቆይታ እንድታደርጉ በድጋሚ ጋብዛለሁ። አሁን ከዓለም የተሰባሰቡ ዜናዎች ብራችሁ
በድጋሚ እንደምናመሻችሁ። ዜናውን የማሰማችሁ ስመኝሽ የቆየ ነኝ። ለምሽቱ ከያዝናቸው ዜናዎች መካከል የሶማሊያ ፕሬዚዳንት ለሁለት ቀን የስራ ጉብኝት አስመራ ገቡ፣ የአውሮፓ ህብረት 8 ቢሊዮን ዶላር ለግብጽ ሊሰጥ ነውና እስራኤል በጋዛ ከተማ ሆስፒታል ላይ የጥቃት ዘመቻ ጀመረች የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። የሶማሊያ ፕሬዝዳንት ሼክ ሐሰን መሐመድ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ያቀረቡላቸውን ግብዣ ተቀብለው ለሁለት ቀን የስራ ጉብኝት ዛሬ ከሰዓት አስመራ መግባታቸውን የኤርትራ ማስታወቂያ ሚኒስትር አስታወቀ። ሚኒስትር መስሪያ ቤቱ ኤክስ በተሰኘው የማህበራዊ ትስስር ገጹ ባጋራው የቪዲዮ መልእክት የሶማሊያ ፕሬዝዳንት መሐመድ ወደ ኤርትራ የተጓዙት በሶማሊያ ስላለው እድገትና መሻሻል ለኤርትራው አቻቸው ለመግለጽና ሶማሊያን ከአሸባሪዎች ነጻ ለማውጣት በሚደረገው ጥረት ምክራቸውን ለመጠየቅ መሆኑን ተናግረዋል። ኤርትራ በሀገር ግንባታ፣ በመንግስት ግንባታና በጸጥታ ዘርፍ ግንባታ ጥሩ ልምድ አላት ያሉት መሐመድ በርካታ የሶማሊያ ወታደሮች በኤርትራ መሰልጠናቸውንና ኤርትራ ብዙዎቹ የዓለም ሀገራት የማያደርጉትን ድጋፍ ለሶማሊያ ማድረጓን ገልጸዋል። የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በተመሳሳይ ሁኔታ በኤክስ ባጋሩት መልእክትም ሁለቱ መሪዎች በሁለትዮሽ ትብብር ግንኙነትና በሌሎች አህጉራዊና ዓለም አቀፍ ጉዳዮች ዙሪያ ሰፊ ውይይት ማድረጋቸውን ገልጸዋል። በአፍሪካ የበረታው የኢኮኖሚ ጫናና ግጭቶች ወደ አውሮፓ የሚፈልሱ ስደተኞችን ቁጥር ሊጨምር ይችላል የሚል ስጋት የገባው የአውሮፓ ህብረት የገንዘብ እጥረት ላጋጠማት ግብጽ የ8 ቢሊዮን ዶላር የእርዳታ ጥቅል እንደሚሰጥ አስታወቀ። የእርዳታ ስምምነቱ የሚፈረመው የአውሮፓ ህብረት ኮሚሽን ፕሬዚዳንት ኡርሱላ ቮን ደር ሌን እና የቤልጅየም፣ ጣሊያን፣ ኦስትሪያ፣ ቆጵሮስ እና የግሪክ መሪዎች ግብጽን በሚጎበኙበት ወቅት መሆኑን የግብጽ ባለስልጣናት አስታውቀዋል። ግብጽ የሚገኘው የአውሮፓ ህብረት ተልዕኮ በበኩሉ የእርዳታ ጥቅሉ ከአረብ ሀገራት ትልቁን የህዝብ ብዛት ለያዘችው ሀገር በሚቀጥሉት 3 ዓመታት ውስጥ የሚሰጥ እርዳታና ብድርን የሚያጠቃልል መሆኑን ገልጿል። ግብጽ ከሚገኘው ተልዕኮ የተገኘው ሰነድ ሁለቱ ወገኖች ትብብራቸውን ወደ ስልታዊና ሁሉን አቀፍ አጋርነት ደረጃ ከፍ ማድረጋቸውንና ይህም ኢኮኖሚያዊና ኢኮኖሚያዊ ባልሆኑ መስኮች የግብጽና የአውሮፓ ህብረትን አጋርነት ለማስፋት መንገድ መጥረጉን አመልክቷል። የአውሮፓ ህብረት እርዳታውን የሚሰጠው የግብጽ መንግስት በተለይ ከአፍሪካና ከመካከለኛው ምስራቅ ድህነትና ግጭቶችን ለሚሸሹ ስደተኞች ዋና መሸጋገሪያ ከሆነችው ሊቢያ ጋር ያለውን ድንበር እንዲያጠናክርና በሱዳን ለአንድ ዓመት የሚጠጋ ጊዜ የሚካሄደውን ጦርነት ሸሽተው የሚሰደዱ ሱዳናውያንን እንዲያስተናግድ ነው። የኒጀር ሁንታ ለአመታት ሀገሪቱ ከዩናይትድ ስቴትስ ጋር ስታደርግ የነበረውን ወታደራዊ ትብብር ማቋረጡን ተከትሎ አሜሪካ በሳህል አካባቢ የምታካሄደውን ጸረ ሽብር ዘመቻ የወደፊት እጣ ፈንታ ለመገምገም ተጣድፋለች። የዩናይትድ ስቴትስ ጦር ሰሜናዊ ኒጀር በሚገኘው የአየር ኃይል ሰፈር በመቶዎች የሚቆጠሩ ወታደሮች ያሰፈረ ሲሆን ከሰሃራ በረሃ በስተደቡብ በሚገኙትና ከአልቃይዳና ከእስላማዊ መንግስት ጋር ቁርኝት ያላቸው ኃይሎች በሚንቀሳቀሱባቸው ሰፊ የሳህል ቀጠና በረራዎች ያካሂዳሉ። የዩናይትድ ስቴትስ ከፍተኛ መልእክተኛ ሞሊፊ ከአሜሪካ የጦር ኃይል የአፍሪካ እዝ አዛዥ ጀነራል ማይክል ላንግሊ እና ሌሎች ከፍተኛ የመንግስት ባለስልጣናት ጋር ታጅበው በዚህ ሳምንት በድጋሚ ወደ ኒጀር ዋና ከተማ ኒሜ ተጉዘዋል። የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት ትላንት እሁድ ኤክስ በተሰኘው የማህበራዊ ትስስር ገጹ ባሰፈረው መልእክት ከሁንታው አመራር ጋር ግልጽ ውይይት መደረጉንና ግንኙነቶች መቀጠላቸውን አስታውቋል። ሆኖም የዩናይትድ ስቴትስ በሀገሪቱ ውስጥ ለመቆየት የሚያስችላት ስምምነት ላይ ለመደራደር መንገድ ይኖራት እንደሆን በግልጽ አልታወቀም። የኒጀር ሁንታ መሪ ጀነራል አብድራህማን ቲቺያኒ የሙስሊሞች ቅዱስ የጾም ወር ወይም ረመዳን በተጀመረበት ወቅት ወደ ኒጀር የተጓዘውን የዩናይትድ ስቴትስ ልዑካን ቡድን ለማግኘት ፈቃደኛ ሳይሆኑ ቀርተዋል። ኒጀር በሚገኘው የአሜሪካ ኤምባሲ ሊካሄድ ታቅዶ የነበረው ጋዜጣዊ መግለጫም ተሰርዟል። ዋይት ሀውስ በቅርቡ ለአሜሪካ ምክር ቤት ባቀረበው ሪፖርት እንዳስታወቀው ዩናይትድ ስቴትስ እስካለፈው ታህሳስ በነበረው ጊዜ ኒጀር ውስጥ 650 ሰራተኞች ነበሯት። በኒጀር የሚገኘው የአሜሪካ ጦር ሰፈር በሰውና ሰው አልባ በሆኑ መሳሪያዎች ለሚካሄዱ ስለላዎች ጥቅም ላይ የሚውል ሲሆን በሳህል ለሚካሄዱ ተልእኮች የእግረኛ ወታደሮችም ጭምር ድጋፍ ሲሰጥ ቆይቷል። ይሁን እንጂ እንደ አውሮፓውያን አቆጣጠር በ2017 በኒጀር የተካሄደ የጋራ ዘመቻ የአሜሪካ ወታደሮች መገደላቸውን ተከትለው የእግረኛ ወታደሮች ድጋፎቹ ቀንሰዋል። የዩናይትድ ስቴትስ ከፍተኛ ልዑኳ ሞሊፊ ከታህሳሱ የኒጀር ጉብኝታቸው በኋላ በሰጡት ቃል ከሁንታው መሪዎች ጋር ጥሩ ውይይት አድርገናል ያሉ ሲሆን ወታደራዊ ትስስርና እርዳታ እንዲቀጥል ምርጫ የሚካሄድበት የጊዜ ሰሌዳ እንዲያወጣ ለሁንታው ጥሪ አቅርበዋል። ከዛም በተጨማሪ ኒያሚ ከሩሲያ ጋር ግንኙነቷን ከማጠናከር እንድትቆጠብ ዩናይትድ ስቴትስ ማስጠንቀቋን ሞሊፊ መግለጻቸው ይታወሳል። አድማጮች፣ ይህ ዜና የሚተላለፍላችሁ አሜሪካ ድምጽ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የእስራኤል ጦር ጋዛ ከተማ በሚገኘው ሺፋ ሆስፒታል ላይ የጥቃት ዘመቻ እያካሄደ መሆኑን ሰኞ ዕለት አስታውቋል። ጦሩ በህዳር ወር በሚካሄደው ተመሳሳይ ወረራ ትችት ደርሶበት ነበር። የእስራኤል መከላከያ ኃይል ቃል አቀባይ ሪር አድሚራል ዳንኤል ሃጋሪ ባወጡት መግለጫ የእስራኤል ጦር ሰኞ ዕለት ጥቃቱን ማካሄድ የጀመረው የሐማስ ባለስልጣናት ሆስፒታሉን በእስራኤል ላይ የሚሰነዝረውን ጥቃት ለማዘዝ እየተጠቀሙበት በመሆኑ ነው ብለዋል። ቃል አቀባዩ አክለው ይህን ዘመቻ የምናካሄደው በጥንቃቄና ሆስፒታሉ አስፈላጊ ስራውን መቀጠል በሚችልበት መልኩ ነው ሲሉ ገልጸዋል። በጋዛ ሰርጥ ትልቁ በሆነው ሆስፒታል አካባቢ የአየር ድብደባ እየተካሄደ መሆኑንና የእስራኤል ታንኮችም ሲንቀሳቀሱ መታየታቸውን የዓይን እማኞች ተናግረዋል። በተያያዘ ዜና እስራኤል በጋዛ ረሃብ እያስነሳች ነው ሲሉ ሰኞ ዕለት በብራስልስ በሰጡት ጋዜጣዊ መግለጫ የተናገሩት የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ጆሴፍ ቦሬል ረሃብን እንደ ጦር መሳሪያ እየተጠቀመች ነው ሲሉም ከሰዋል። ቦሬል አክለው ጋዛ ረሃብ አፋፍ ላይ አይደለም፣ በሺዎች የሚቆጠሩ ሰዎችን እየጎዳ ያለ ረሃብ ውስጥ ናቸው ብለዋል። የእስራኤል የውጭ ጉዳይ ሚኒስትር እስራኤል ካትስ መንግስታቸው መርዳት የሚፈልግ ማንኛውንም አካል በምድር በአየርና በባህር ሰፊ ሰብአዊ እርዳታ ወደ ጋዛ እንዲያስገባ ይፈቅዳል ቢሉም ሰብአዊ ተቋማት ግን ወደ ጋዛ እርዳታ እንዳያጓጉዙ በእስራኤሉ እንደሚታገዱና በቀጠለ ግጭት ምክንያት ወደ ጋዛ መግባት አለመቻላቸውን በተደጋጋሚ ይገልጻሉ። ጦርነቱን እንዲያቆሙ የሚደረግባቸውን ዓለም አቀፍ ጫና እሁድ ዕለት ውድቅ ያደረጉት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔትናሁ በበኩላቸው እስራኤል በራፋ በሚገኙ የሐማስ ታጣቂዎች ላይ ጥቃት ማካሄዷን ትቀጥላለች ብለዋል። በመጨረሻም ምዕራባውያን ወታደሮች በዩክሬን መስፈራቸው ዓለምን ወደ ሶስተኛው ዓለም ጦርነት ሊገፋ የሚችል ነው ሲሉ የሩሲያው ፕሬዝዳንት ቭላድሚር ፑቲን አስጠነቀቁ። ፑቲን ይህን ያሉት ምርጫ ማሸነፋቸውን ተከትሎ ሰኞ ጠዋት በሞስኮ ባደረጉት ንግግር ነው። ፑቲን አክለው ማንንም ግን እንደዛ አይነት ሁኔታ ውስጥ የመግባት ፍላጎት አለው ብዬ አላስብም ብለዋል። ፑቲን በንግግራቸው የሩሲያ ታጣቂ ኃይሎች በየቀኑ ዩክሬን ውስጥ እየገፉ መሆኑንና ሞስኮ በጦር ሜዳ ድል ያገኘች መሆኑን ገልጸዋል። ፑቲን ስለ ፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ተጠይቀው በሰጡት ምላሽ ፈረንሳይ ሰላማዊ መፍትሄ ለማምጣት መንገዶችን ትፈልጋለች የሚል እምነት እንደነበራቸውና አሁን ተስፋቸው እንደተሟጠጠ ተናግረዋል። ማክሮን በፓሪስ በሚካሄደው የኦሎምፒክ ጨዋታዎች ወቅት ከዩክሬን ተኩስ ማቆም እንዲደረግ ጥሪ ያቀረቡ ሲሆን የሩሲያ የውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛክሮቫም ለዩክሬን የሚያቀርቡትን የጦር መሳሪያ እንዲያቆሙ እንደጠየቋቸው ታስ የተሰኘ የሩሲያ የዜና ተቋም ዘግቧል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ወደ ቀሪው ፕሮግራም ወደ አስማማው ልመልሳችሁ።
ስመኝሽን ለዓለም ዜናዎች አመሰግናለሁ። የተከበራችሁ አድማጮቻችንና ተመልካቾቻችን እየተከታተላችሁ ያላችሁት የዛሬ ሰኞን መጋቢት 9/2016 ዓ.ም የምሽቱ ዝግጅታችንን ከዚህ ከአሜሪካ ድምፅ ራዲዮ የሚተላለፍላችሁን ነው። ምሽቱ እያስተናግድኳችሁ አብሬያችሁ ማመሻው አስማማየኖ ነኝ። እንዲሁም በምሽቱ በምስልና ድምፅ ቅንብር ሲሳይ አሸናፊና ገርማ ደገፋ፣ የዌብና ማህበራዊ ድረገጽ ፕሮዲሰራችን አባዮ ገበያውም አብሮናሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ፕሮግራሞቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን ወደ ዕለቱ አብይ ርዕስ እንላለን። ለሳምንት ታግተው ከቆዩ 6 የወንጂ ስኳር ፋብሪካ ሰራተኞች ውስጥ 5ቱ ባለፈው ሳምንት አርብ ተገድለው መገኘታቸውን ቤተሰቦቻቸው ገልጸዋል። ታጋቾቹን ለማስለቀቅ በታጣቂዎች የተጠየቀው የቤዛ ገንዘብ ሊከፈል በሂደት ላይ ያለ ፖሊስ ጣልቃ ገብቶ እንዳይከፈል አድርጓል ሲሉ የታጋጅ ቤተሰቦች ለአሜሪካ ድምፅ ተናግረዋል። በዚህ ምክንያት ታጣቂዎቹ ካገቷቸው 6 ሰዎች መካከል 5ቱ መግደላቸውና አንዱ ያለበት እንደማይታወቅም ገልጸዋል። ስለ ጥቃቱ ከኦሮሚያ ክልልና ከምስራቅ ሸዋ ዞን አስተያየት ለማግኘት ያደረግነው ጥረት አልተሳካም። ኬኔዲ አባተ ተጨማሪ አለው።
በኦሮሚያ ክልል ምስራቅ ሸዋ ዞን የወንጂ ስኳር ፋብሪካ ሰራተኞች የሆኑ 5 ሰዎች ለስራ እንደወጡ ከታገቱ በኋላ ባለፈው ሳምንት አርብ መጋቢት 6 ቀን 2016 ዓ.ም ተገድለው መገኘታቸውን የሟች ቤተሰብ አባላት ለአሜሪካ ድምፅ ተናግረዋል። አሁን ከሚገኙበት ቦታ አንጻር ማንነታቸው ቢገለጽ ለደህንነታቸው እንደሚያሰጋቸው የገለጹ የቤተሰብ አባል ስለ ሁኔታው እንደሚከተለው ያብራራሉ።
6 ሰዎች ነበሩ። እነሱ እዛው የሄዱበት ነው እንግዲህ የታገቱትና ከዛ ምንድን ነው ሲባል ገንዘብ ነው የሚፈልጉት። መጀመሪያ 600,000 ብር አሉ በሰው፣ ከዛ በኋላ እንደገና 300,000 ብር አሉ። ያንን ገንዘብ መስሪያ ቤቱ እንደ ህግ አይፈቅድም ብሎ ህዝብ ሰራተኛው በሙሉ እቃ ማሰባሰብ መሮራት ጀመረ፣ ልጆቹ ለማትረፍ። በዛ መሀል ከቤተሰብም ከምንም ከምንም ገንዘቡ ተሰባስቦ ከእነሱ ጋር ግንኙነት አድርገን ገንዘብ ሰጥተን ለማስለቀቅ ሲባል የቤተሰብ አካል ይህ ወንጀል ተብሎ ሁሉ እንዲያዝ ተደርጎ ግንኙነቶች ሁሉ እንዲቆሙ ተደረገ። ያው ፌዴራል እነሱ እናስለቅቃለን በሚል ገብቶ ግጥሚያ ገጥመው ወንድሞቻችን በዛ ምክንያት ህይወታቸው አለፈ። ምንም ማድረግ አይቻልም እንግዲህ ከመቆጨት ከማገል ከመቃጠል በስተቀር የማትበቀለው ነገር። 6 ነበሩ፣ 5 ገደሏቸው። አንዱ አምልጧል ተብሏል፣ አንዴ ሞቷል ተብሏል። ጭራሽ ሌላ ሰቀቀለ ቤተሰብ ያሰውዬ በህይወት ይኑር አይኑር፣ እንደውም ለእናንተ ለምስክርነት እንደው በህይወት ተርፎ ቢገኝ ደስ ይለኛል። 5ቱ ግን ሞቶ አስክሬናቸውን ውሰድ ተባለ። አስክሬናቸውን እንግዲህ አምቼን ከትላንቱ ደቀበር።
እኚህ እና ሌሎች ለአሜሪካ ድምፅ አስተያየታቸውን የሰጡ ሰዎች ስለ ሁኔታው ሲናገሩ በአንድ ተሽከርካሪ ተሳፍረው የካቲት 29 ቀን 2016 ዓ.ም ለስራ ወደ ፋብሪካው የሸንኮራ ማሳ በማቅናት ላይ ከነበሩ ሰራተኞች መካከል ገቢያቸው ከፍተኛ ነው ተብለው የተገመቱ 6ቱ መታገታቸውንና ሌሎች መለቀቃቸውን ተናግረዋል። በታጣቂዎች የታገቱት 6ቱ ሰዎች በነፍስ ወከፍ 600,000 ብር እንዲከፍሉ ከተጠየቁ በኋላ በድርድር 300,000 ብር እንደተወሰደ እንደተወሰነባቸውም ምንጮቹ አስረድተዋል። ዳሩ ግን ይሄው ገንዘብ ተሰባስቦ ለአጋጆቹ ለመስጠት በሂደት ላይ ያለ ፖሊስ ጣልቃ ገብቶ ክፍያው እንዳይፈጸም በመከልከሉ ከስድስቱ መካከል አምስቱ ተገድለዋል ሲሉ ለደህንነታቸው በመስጋት ማንነታቸውን እንዳንጠቅስ የጠየቁን አስተያየት ሰጪዎች አስረድተዋል። አንዱ ደግሞ የደረሰበት እንደማይታወቅ ተቆመዋል። ሌላው በተመሳሳይ ምክንያት ስማቸው እንዳይጠቀስ የጠየቁ የቤተሰብ አባል የታጋች ቤተሰብ አባላት ባለፈው ሳምንት ረቡዕ የተሰበሰበውን የማስለቀቂያ ገንዘብ ለአጋቾቹ ለመክፈል ሲዘጋጁ በፖሊስ መያዛቸውን ተናግረዋል።
ከማክሰኞ ብሩን ተሰብስበን የፈልጉትን ብር በኋላ በ300,000 ብር ተስማማን። 300,000 ብር ተስማምተን በነፍስ ወከፍ እና ለሮብ ጠዋት ብሩን እንዲያንደና አሳመን ለሰውቻችን እንድንወስ በዛ ተነጋገርን። እዛም ብሩ ተሰብስቦ 1.5 ሚሊዮን ብር ይሆን በካሽ እየቆጠቆጠረን እያለ ላይ መጡ። ፖሊስ መጣ፣ ከነብራችን ያዘ። ሮብ ቀን ሲይዙን ብር መያዝ መሰብሰብ እንደ ወንጀል እንደሚቆጠር አታውቁም ብለው ወደ ፖሊስ ጣቢያ ይዘውን ሄዱ። አሰሩን። የተገረፈም ማለት በብት ከየቤቱ 2 ሰው 1 ሰው ታሰረ። የተገረፈም አለ። ብቻ በጅምላ ነገሮች እንደዛ አረጉ። ወንጀለኛ በመርዳት በመደገፍ በሚል እንደዛ አረጉ። ከዛን እነሱ ደግሞ አጋቾች አሙስ ቀን ይህን ነገር እንደሰሙ እዚህም ደግሞ ብሩ እንደተያዘ ከዚህ መረጃ ተነግሯቸዋል። ብሩ ቀጥታ ፖሊስ ጣቢያ ነው ተይዞ የገባው ከቤተሰቦቻችን ጋር። ያንን ነገር በመያዝ ደግሞ አጋቾቹ ቤተሰቦቻችንን ከተነጋገርንበት ቦታ አንስተው ወደ ሌላ ቦታ ይወስዱና ህይወት እንዳጠፉ ተነገረን። ያው 5 ሰዎችን 6 ነበር የተያዘው። መኪና መጣ የድርጅቱ። መጀመሪያ እንረዳለን ትንላለን ማማከራ ያለው ድርጅት ሞት ሊያረግ ነው ናቸው። ያው ቤት ውቀት እንዳረፉ ነገሩን። አዘን በቃል እግዚአብሔር ነው ብለን ሁሉን ነገር ትፋል።
የሟቾቹ አስክሬን ሲገኝ ግድያው አሰቃቂ እንደነበረም አክለው ተናግረዋል።
7 ቀን 6 ቀን ሙሉ ከ60 ምናምን ኪሎ ሜትር በላይ በእግር አስጉዟቸዋል። በየጫካው እንዳሳደሯቸው እዛ የነበሩ ሰዎች በየአካባቢ ያሉ ሰዎች ይነግሩናል። ና በጣም አዝነና በጣም ማለት ሞት አንድ ነው ግን እንዴት እንደዚህ ሰው ለምኖ ሞትን አንድን ሞትን ለምኖ እስኪሞት ድረስ የተለመኑትን ሞት እንኳን ሳይሰጧቸው ተፈቃይተው ነው ቤተሰቦቻችን የሞቱት። በስብሶ ባሉበት ማለት ነው መሳሪያ ብቻ ነው የሚያገኛቸው። በስለትም እንደተቆረጡ ሆስፒታልን ባለን የደም ባየ ነው ነገር በጣም ነው ያዘን ነው በጣም ያዘን በጣም ከመሀላቸው አንደኛውን ሰው ያው ሌሎቹ ለሲቆበት አይቶ ለመሮጥ ሞክሮ ይሁን እንደዛ ነው የሚሉት።
አስተያየት ሰጪዎቹ እንዳስረዱት ግድያው የተፈጸመባቸው 5ቱም የፋብሪካው ሰራተኞች ወንዶች ሲሆኑ የቤተሰብ አስተዳዳሪም ነበሩ። ከሟቾቹ 4ቱ ፋብሪካውን ለረጅም ዓመታት ያገለገሉ አንጋፋ ሰራተኞች ሲሆኑ ሌላው ወጣት ሰራተኛ እንደነበረ ተናግረዋል። አስተያየት ሰጪዎቹ አካባቢው ታጣቂዎች የሚንቀሳቀሱበት እንደሆነ ገልጸው በአሁን ወቅት የደህንነት ስጋት መኖሩን አክለው አመልክተዋል። በጉዳዩ ላይ ከምስራቅ ሸዋ ዞን አስተያየት ለማግኘት የዞኑ የህዝብ ግንኙነት ፊ ጋራ ስልክ ደውለን ቆይተን እንድንደውል ከነገሩን በኋላ ስልካቸውን ባለማንሳታቸው የዞኑ አስተዳዳሪ የእጅ ስልክ ደግሞ ጥሪ ባለመቀበሉ ሙከራችን አልተሳካም። የኦሮሚያ ክልል ምስራቅ ሸዋ ዞን በሰላማዊያን ሰዎች ላይ በየጊዜው እገታና ግድያ ከሚፈጸምባቸው ስፍራዎች አንዱ ነው። በዞኑ ቅርብ ጊዜ ከተፈጸሙ እገታዎችና ግድያዎች መካከል ባለፈው ወር የካቲት 11 ቀን በዝቋላ 5 ገዳማውያን አባቶች ከታገቱ በኋላ 4ቱ መገደላቸው ይታወሳል። በመታራ ከተማ አካባቢም ታህሳስ 19 ቀን በተፈጸመ ጥቃት በአንድ ተሽከርካሪ ውስጥ 6 ሰዎች ሲገደሉ 10 ሰዎች ደግሞ ለቀናት ከታገቱ በኋላ መለቀቃቸውን መዘገባችን ይታወሳል። በጉዳዩ ላይ ከፌደራል መንግስት ኮሙኒኬሽን አገልግሎት ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የምሽቱን ዝግጅታችን ነው። ቀደም ሲል የሰማችሁት የምሽቱን አብይ ርዕስ ነበር። አሁን የትንታኔው መጽሔት ይቀጥላል። የትንታኔው መጽሔት የመጀመሪያ ቅንብራችን የኢትዮጵያ ንግድ ባንክን ይመለከታል። የኢትዮጵያ ንግድ ባንክ ባለፈው አርብ መጋቢት 6 2016 ዓ.ም በዲጂታል የባንክ ስርዓቱ ላይ ባጋጠመው ችግር ምክንያት ህገወጥ ግብይቶች እንደተፈጸሙበት አስታወቀም። ባንኩ ባወጣው መግለጫ ለየት ላይ አጋጥሟል ባለው ችግር የዩኒቨርሲቲ ተማሪዎች መሳተፋቸውን ገልጾ በአሁኑ ወቅትም በህገወጥ መንገድ የተወሰዱ ገንዘቦችን እያስመለስኩ ነው ብሏል። በዚህ ጉዳይ ላይ ያነጋገርናቸው በአዲስ አበባ ዩኒቨርሲቲ የፋይናንስና ኢንቨስትመንት ረዳት ፕሮፌሰር ዶክተር ሰዋል አባተ ችግሩን ሊያጋጥም እንደሚችል ገልጸው ክስተቱ እንዴት መረጃው እንዴት ወጣ የሚለውን ጨምሮ በባንኩ ላይ የነበሩ ክፍተቶችን ሊያሳይ የሚችል ነውም ብለዋል። ያጋጠመው ሁኔታ ብሔራዊ ባንክን ጨምሮ ሁሉም የፋይናንስ ተቋማት የአሰራር ስርዓቶቻቸው እንዲፈትሹ ትምህርት የሚሆን ነውም ሲሉ ተናግረዋል። በዚህ ጉዳይ ላይ ተጨማሪው እንደሚከተለው ይቀርባል። የኢትዮጵያ ንግድ ባንክ ባለፈው አርብ የገጠመው ችግር ከሳይበር ጥቃት ጋር የተያያዘ እንዳልሆነ ዛሬ በሰጠው መግለጫ አስታውቋል። ባንኩ መጋቢት 7 2016 ዓ.ም የዲጂታል የባንክ ስርዓት ላይ ባጋጠመ ችግር ምክንያት የባንኩን መደበኛ አገልግሎቶች ለተወሰኑ ሰዓታት ማቋረጡን በይፋዊ የማኅበራዊ ትስስር ገጹ አስታውቆ ነበር። አገልግሎቱ መልሶ የቀጠለው ባንኩ ዛሬ በሰጠው መግለጫ ደግሞ ችግሩ ከሳይበር ጥቃት ጋር የተገናኘ እንዳልሆነና በአሰራር ስርዓቶቹ ላይ በሚያደርገው ማሻሻያና ፍተሻ ምክንያት የተከሰተ መሆኑን አስታውቋል። ባለፈው አርብ መጋቢት 6 2016 ዓ.ም ሌሊት ላይ ያልተገባ የግብይት ሂደት በተለይም በዩኒቨርሲቲ ተማሪዎች በኩል ሲደረግ ነበር ያለው ባንኩም በኋላም በባለሙያዎቹ አማካኝነት ህገወጥ ያለውን የገንዘብ ዝውውር ለማስቆም መቻሉን በመግለጫው ጨምሮ ገልጿል። በዚህ ጉዳይ ላይ ያነጋገርናቸው በአዲስ አበባ ዩኒቨርሲቲ የፋይናንስና ኢንቨስትመንት ረዳት ፕሮፌሰር ዶክተር ሰዋል አባተ ባንኮች አሰራራቸውን በሚያዘምኑበት ወቅት እንደዚህ አይነት ክፍተቶች ሊያጋጥሙ ይችላሉ ይላሉ።
ብዙ አይነት መረጃዎች በሶሻል ሚዲያም በተለያዩ ማህበራዊ ገጾችም እየወጡ ነው። ግን ዋናው የጉዳዩ ባለቤት ብሔራዊ ባንክ የሰጠው መግለጫ ለትናንትና፣ እንዲሁም ደግሞ ዛሬ ንግድ ባንክ ከሰጠው መግለጫ ተነስተን ነገሩን ስናየው ጥቃት የደረሰ አይመስልም። ምንድን ነው እነሱ እንዳሉት እንግዲህ አጠቃላይ ያለውን የባንኪንጉን የሞባይል ባንኪንጉንም ሆነ ሌሎችን የቴክኖሎጂ ጋር ተያያዥነት ያላቸው የባንኩን የስራ ክፍሎች ሲስተሙን አፕዴት ለማድረግ ከወቅቱ ጋራ የተናበበና ጣጣመ ለማድረግ ስራ እየተሰራ በነበረበት ወቅት ነው እንግዲህ ክፍተቱ ተፈጠረ የተባለው። በዛን ሰዓት ሲስተሙ የራሱ ቼክ ኤንድ ባላንስ መካኒዝሙን ሉዝ አድርጓል። ምክንያቱም ኦልሬዲ ስራ ላይ ነው ያለው። የነበረውን ስታተስ ኮ የነበረውን አሰራር ስርዓት ወደ ሌላ አሰራር ስርዓት እየቀየሩ በነበረበት ሰዓት እኔ ገንዘብ ላወጣ ብሄድ ካለኝ ገንዘብ በላይ እንዳይሰጥ የሚቀመጡ አልጎሪዝም የሚባል አለ እንግዲህ በሳይበር በኮምፒውተር ቴክኖሎጂ ቋንቋ ውስጥ። እዛ ውስጥ ያሉ የቋንቋ ወይም ደግሞ የቼክ ኤንድ ባላንስ የመቆጣጠሪያ ሲስተሞቹ ስራ ላይ አልነበሩም። እንዲሁ በሌላ ነገር ብናየው ጥበቃዎቹ እንቅልፍ ላይ ባሉበት ሰዓት ነው ሌባ ሊገባ የሚችለው። ስለዚህ ያን አጠቃላይ ሲስተሙን ዲፌንድ የሚያደርገው የሚከታተለው የሚቆጣጠረው አካል ጥገና ላይ በነበረበት ሰዓት ወይም ደግሞ ሲስተሙ አፕዴት በሚደረግበት ሰዓት ያለችውን ክፍተት ተጠቅመው ነው እንግዲህ እነዚህ ሰዎች ገንዘብ አወጡ የሚባለው።
ነገር ግን ያጋጠመው ችግር መረጃውን ማናወጣ የሚለውን ጨምሮ የግልጽነት ጥያቄዎችን የሚያስነሳ ነው ሲሉ ዶክተር ሰዋል ይናገራሉ።
ንግድ ባንክ በዛ ሰዓት እንደዛ አይነት ስራ ላይ መኖሩን እንዴት ኤክስተርናል የሆነው ማህበረሰብ ሊያውቅ ቻለ ነው ትልቁ ጥያቄ። እዛው ባንክ ውስጥ ያሉ ሰዎች መረጃውን ካላወጡት በዚህ ሰዓት ትልቅ ዘበኞች ተኝተዋል፣ ጠባቂ የለም እንደማለት ነው። ሲስተሙ ኦልሬዲ አፕዴት እየተደረገ ነው። ስለዚህ ኦፕሬሽኑ አንደኛ መቆም ነበረበት። በሌላ በኩል ስታየው እንደዚህ አይነት ስራ ላይ ከነበሩ ኤቲኤሞቹም ሆኑ ሌሎች ኤሌክትሮኒክ ባንኪንጎች አገልግሎት እንዳይሰጡ ማድረግ ይቻል ነበር። ለምን አልሆነም ስትል ይሄ ነገር ጥቃት ነው እንዲህ ወደሚለው ደግሞ እንድትሄድ ያደርጋልና ጉዳዩ ግልጽ ብሎ ይሄ ነው ብሎ የተቀመጠው ነገር የሚያሳምን አይደለም ከደረሰው ድርጊት አንጻር።
የኢትዮጵያ ብሔራዊ ባንክ መጋቢት 7 2016 ዓ.ም ባወጣው መግለጫ ሁኔታውን በቅርበት መከታተሉን ገልጾ ክስተቱ ንግድ ባንክ በገለጸው መንገድ የተፈጠረ መሆኑን አረጋግጫለሁ ብሏል። የሁሉም ባንኮች የፋይናንስ ስርዓት ላይም ክትትል እንደሚያደርግም አስታውቆ ደህንነታቸውም ጠንካራ እንደሆነ ገልጿል። ዶክተር ሰዋል እንደሚሉት ግን ያጋጠመው ሁኔታ ብሔራዊ ባንክን ጨምሮ ሁሉም የፋይናንስ ተቋማት የአሰራር ስርዓቶቻቸው እንዲፈትሹ ትምህርት የሚሆን ነው።
ሁልጊዜ በወጥነት በተከታታይነት ያላቸውን አጠቃላይ የሳይበር ወይም ቴክኖሎጂ ቤዝድ የሆኑን አገልግሎታቸውን ከጥቃት ለመከላከል የሚያስችሉ እርምጃዎችን መውሰድ ይጠይቃል። ይሄ አንዴ ብቻ የምትወስደው አይደለም፣ በየጊዜው ኮንቲኒየስሊ የሚሰራ ስራ የሚጠይቅ ነው እና ባንኮች ከዚህ ትልቅ ሌሰን ይወስዳሉ ብዬ አስባለሁ። ብሔራዊ ባንክም ይሄን እነዚህ ነገሮች መከናወናቸውን የሚከታተልበትን መንገድ እንደገና ቆም ብሎ እንዲያይ ብሎ የፈጠረለት ክስተት ነው ብዬ መውሰድ ይችላሉ።
የኢትዮጵያ ንግድ ባንክ በመግለጫው ችግሩ በተከሰተበት ወቅት ተደርገዋል ያላቸውን ህገወጥ ግብይቶችና የተወሰዱ ገንዘቦችን የማስመለስ ስራ እያከናወነ መሆኑን ቢገልጽም አጠቃላይ የገንዘቡ መጠን ምን ያህል እንደሆነ ግን አልጠቀሰም። ክፍተቱ ባጋጠመበት ወቅት ሊደረግ የሚችለው የግብይት የገንዘብ መጠንም እንደሚገመተው ብዙ ሊሆን እንደማይችል ዶክተር ሰዋለም ይናገራሉ።
እኔ እንግዲህ አሁን በዚህ ክስተት ምክንያት ጠፋ የሚባለው ገንዘብ እዚህም እዛም የተለያየ ቁጥር ይነሳልና ይሄ ዝም ብሎ ከግምት ያለፈ አይሆንም። አንደኛ ነገር በዛ ሰዓት ውስጥ እነዚህ ተማሪዎች ሊያስተላልፉት የሚችሉት የገንዘብ መጠን ምን ያህል ነው? በቀን አንድ ሰው ከባንክ ባንክ የሚያስተላልፈው ገንዘብ ምን ያህል ነው የሚለው ይታወቃል። አንድ ኤቲኤም ማሽን ውስጥ የሚቀመጠው የገንዘብ መጠን ይታወቃል። ያ ነገር ሀፕን ያደረገው ሌሊት በተወሰኑ ሰዓታት ኢንተርቫል ውስጥ ነው። ስለዚህ እኔ ከኔ አካውንት ወደ ሌላ አካውንት የላኩትን በዛች ሰዓት የተከናወኑትን ትራንዛክሽኖች ንግድ ባንክ ትሬስ ማድረግ ይችላል። ከሆነ አካውንት ብር ወጥቶ ወደ ሌላ አካውንት ሲገባ ያውቀዋል። በካሽ ሊወጣ የሚችልበት እድል በጣም ጠባብ ነው። ለምን ብትለኝ አንድ ሰው ከባንክ መውጣት የሚችለው 50,000 ብር ነው በቀን። ይሄ ጉዳይ ከአንድ ቀን የበለጠ እድሜ የለውም። ጉዳዩ የተከናወነው ሌሊት ነው። ከጠዋቱ ጀምሮ ይሄን ሰርቪስ ንግድ ባንክ ብሎክ አድርጎታል። ጅብ በቀደደ ውሻ ይገባል እንደሚባለው አይነት ክስተት ሊፈጠር ካልሆነ በስተቀር እኔ በሚባለው ገንዘብ መጠን ተመዝብሯል ብዬ ለመውሰድ ይቸግረኛል።
ከጉዳዩ ጋር በተያያዘ ለሚነሱ ጥያቄዎች ምላሽ እንዲሰጡን የኢትዮጵያ ንግድ ባንክ የኮርፖሬት ኮሚኒኬሽን ዳይሬክተር አቶ አልሰና አሰፋን ጠይቀን በዛሬው ዕለት ከወጣው መግለጫ በተለየ ተጨማሪ የሚሰጡን መረጃ እንደሌለ ገልጸውልናል። ችግሩ ባጋጠመበት የዲጂታል አገልግሎቱ የተጠቃሚዎቹ ደንበኞቹ ቁጥር 32 ሚሊዮን ማለፉን ያስታወቀው ባንኩም በዚህም በተያዙ ዓመት 8 ወራት 10 ትሪሊዮን ብር የገንዘብ ዝውውር መደረጉን አስታውቋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። የምሽቱ የትንታኔው መጽሔታችን ቀጥሏል። ወደ ቀጣዩ ቅንብር ስናልፍ በኢትዮጵያ ያጋጠመው ድርቅ ራብን አስከትሎ እንደሆነ ለማወቅ የተብራራ መረጃ ማግኘት እንዳልቻለ የገለጸው የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ወይም በምጻሩ ዩኤስኤአይዲ ለአስቸኳይ ሰብአዊ እርዳታ የሚውል ተጨማሪ 80 ሚሊዮን ዶላር መመደቡን አስታወቀም። የተቋሙ የሰብአዊ እርዳታ ቢሮ ረዳት አስተባባሪ ሶናሊ ኮርዲ ከትላንት በስቲያ ቅዳሜ በኢትዮጵያ የአሜሪካ ኤምባሲ ለጋዜጠኞች በሰጡት መግለጫ ያጋጠመው ችግር በምንም ስም ይጠራ በኢትዮጵያ የከፋ የምግብ እጥረት እንዳለ ተመልክቻለሁ ብሏል። ገብረ ሚካኤል ገብረ መድን ተጨማሪ አለው።
የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ወይም በምህፃሩ ዩኤስአይዲ የሰብአዊ እርዳታ ቢሮ ረዳት አስተዳዳሪ ሶናሊ ኮርዴ ባለፈው ሳምንት ቅዳሜ መጋቢት 7 ቀን 2016 ዓ.ም ለጋዜጠኞች በሰጡት መግለጫ ድርቁ ያስከተለውን ተጽዕኖ ለመመልከት በአፋርና በትግራይ ክልሎች ጉብኝት ማድረጋቸውን ተናግረዋል። በአፋር ክልል በራህሌ አካባቢ የምግብ ማከፋፈያ ማዕከል መጎብኝታቸውን የገለጹት ኮርዴ በዩኤስአይዲ እና በአጋር ድርጅቶች በእርዳታ ስርጭት ቅድሚያ የሚያስፈልጋቸውን ሰዎች የመለየት ተግባር መከናወኑንና እያንዳንዱ ቤተሰብ ከአባላቱ ብዛት ጋር የሚመጣጠን እርዳታ እንዲያገኝ እየተደረገ መሆኑን ተመልክቻለሁ ብለዋል። በትግራይ ክልል ባደረጉት ጉብኝትም በጦርነትና በድርቅ እጅግ ከተጎዱት አካባቢዎች አንዱ የሆነውን አበርገሌን ማየታቸውን የገለጹት ረዳት አስተዳዳሪዋ በወረዳው ካለፈው ታህሳስ ወር ጀምሮ በአራት ዙር እርዳታ እንደታደለ ተናግረዋል። ሕፃናትንና እናቶችን የሚረዳ አንድ ሆስፒታልን ማየታቸውንም ጠቅሰው በስድስት ወራት ውስጥ ለምግብ እጥረት የተጋለጡ 3,000 ሕፃናት እንደተረዱበት አመልክተዋል። ረዳት አስተዳዳሪዋ ሶናሊ ኮርዴ በሁለቱም ክልሎች ስለተመለከቱት አጠቃላይ ሁኔታ እንዲህ ይላሉ።
በሰሜን ኢትዮጵያ በአፋርም ሆነ በትግራይ ክልሎች በሚያስገርም ደረጃ ከምግብ እጦትና እጥረት ጋር የተያያዘ ከፍተኛ ፍላጎት መኖሩን አይቻለሁ። ችግረኞች የሚበሉት በቂ ነገር እንደሌላቸው በግልጽ ይታያል። የተመጣጠነ ምግብ በሚሰጥበት ክሊኒክ ውስጥ ያየኋቸው ሕፃናት በምግብ እጥረት በእጅጉ የተጎዱ ናቸው። እንዲህ አይነት ሁኔታ በሚኖርበት ጊዜ ደግሞ በርካታ ሞት እንደሚያጋጥም እናውቃለን። በአይኔና በልቦናዬ ያየሁት ነገር በህብረተሰቡ ውስጥ እርዳታ የሚሹ በእጅጉ የተጎዱ ሰዎች መኖራቸውን ነው። ከዓመታት የግጭት ተጽዕኖ ለማገገም ጥረት በሚያደርጉበት ወቅት ያጋጠማቸው ድርቅ ለሌላ መከራ ዳርጓቸዋል።
በሰሜን ኢትዮጵያ ካጋጠመው ድርቅ ክትያዎች ጋር ተያይዞ የትግራይ ጊዜያዊ አስተዳደርና የፌዴራሉ መንግስት የተለያዩ አገላለጾችን ሲጠቀሙ ይታያል። የትግራይ ክልል ጊዜያዊ አስተዳደር ድርቁ ረሃብን አስከትሏል ሲል፣ የፌዴራሉ መንግስት ደግሞ ያጋጠመው ሁኔታ ድርቅ እንጂ ረሃብ አይደለም ይላል። ጉብኝት ባደረጉባቸው አካባቢዎች የተመለከቱት የድርቅ ሁኔታ ወደ ረሃብ ተሸጋግረው እንደሆነ የተጠየቁት ረዳት አስተዳዳሪዋ ሶናሊ ኮርዴ በበኩላቸው ይህን ብለዋል።
በአሁኑ ጊዜ ይህን ለማለት በቂ መረጃ የለም። ዋናው ነጥብ ግን ሁኔታው በጣም የከፋና ከባድ ነው። ብዙ መስራት እንዳለብን አምናለሁ። ስያሜውን አስመልክቶ ባለሙያዎች እንዲበይኑ ትተውላችኋለሁ። በልዩ ልዩ የኢትዮጵያ አካባቢዎች የከፋ የምግብ እጥረት አለ። የሁኔታው ስያሜ ምንም ይሁን ምን ለችግሩ እውቅና በመስጠት ልንፈታው ይገባል። በተረፈ አሁን መረጃው ስለሌለን ያጋጠመው ሁኔታ ምን እንደሆነ አላውቅም።
ጉብኝት ባደረጉባቸው ክልሎች ሰዎች በምግብ እጥረት እየተሰቃዩ እንደሆነ ያመለከቱት ረዳት አስተዳዳሪዋ በተቻለ ፍጥነት ምላሽ መስጠት ይኖርብናል ሲሉ አሳስበዋል። መንግስታቸው ለኢትዮጵያ ተጨማሪ የሰብአዊ እርዳታ መመደቡንም አስታውቀዋል።
Despite the difference that USAID and our partners are making,
USAID እና አጋሮቻችን እያመጡት ያለው ለውጥ እንዳለ ሆኖ ከዚህ በላይ መስራት ያስፈልጋል። ለዚያም ነው በኢትዮጵያ አሁን ባለው ሰብአዊ ቀውስ እየተጎዱ ያሉትን ማህበረሰቦች ለመርዳት ዛሬ ከአሜሪካ ህዝብ ከ80 ሚሊዮን ዶላር በላይ ተጨማሪ ሰብአዊ ድጋፍ መመደቡን ይፋ የማደርገው። ይህ ገንዘብ ለችግረኞች የነፍስ አድን እርዳታ ያደረጉ ለሚገኙ የታመኑ አጋሮቻችን ድጋፍ የሚውል ይሆናል። ለከፋ የምግብ እጥረት የተጋለጡ ከ1.5 ሚሊዮን በላይ የሆኑ ህጻናትን እንንከባከብበታለን። በተጨማሪም በዚህ አመት ከ600,000 በላይ የሆኑ ነፍሰ ጡሮችንና የሚያጠቡ እናቶችን ለመርዳት ያግዘናል። በአሁኑ ጉዞዬ እናቶች ልጆቻቸውንና ራሳቸውን ለመመገብ ሲቸገሩ ተመልክቻለሁ። ከዚያ አኳያ ይህ ትልቅ ድጋፍ ነው።
ሶናሊ ኮርዴ በመላው ሀገሪቱ ተመሳሳይ የእርዳታ ፍላጎት መኖሩን ጠቁመው ሆኖም የቀጠለው ግጭት ተረጂዎች ዘንድ ለመድረስ ፈተና እንደጋረጠ ተገንዝቤያለሁ ብለዋል። የአሜሪካው ዓለም አቀፍ የልማት ድርጅት USAID እና የዓለም ምግብ ፕሮግራም ለኢትዮጵያ ሲሰጡት የነበረው የምግብ እርዳታ ላልተገባ ዓላማ ውሏል በሚል ቀደም ሲል ስርጭቱን ማቋረጣቸው ሲታወስ፣ በዚህ አመት ደግሞ መልሰው ማስጀመራቸው ይታወቃል። የእርዳታ አቅርቦቱ ዳግም መጀመሩን ተከትሎም USAID ባለፈው ጥር ወር ብቻ ለ2.4 ሚሊዮን ኢትዮጵያውያን እርዳታ ማቅረቡን ረዳት አስተዳዳሪዋ አስታውሰዋል። ተቋሙ በሌሎች እንቅስቃሴዎችም በ8 ክልሎች 4.5 ሚሊዮን ኢትዮጵያውያንን ለመርዳት እየሰራ መሆኑን ጠቁመዋል። ሆኖም በኢትዮጵያ ያለው የተረጂዎች ቁጥር በግጭት በድርቅና በጎርፍ አደጋ ምክንያት እየጨመረ በመሆኑ ሌሎች ዓለም አቀፍ ተቋማትም እርዳታ እንዲሰጡ ጥሪ አቅርበዋል። በመግለጫው ላይ የተገኙት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በበኩላቸው አሜሪካ ለኢትዮጵያ ትልቁን ሰብአዊ ድጋፍ የምትሰጥ ሀገር እንደሆነች ጠቅሰው፣ በዚህ ሂደት ቅድሚያ የምንሰጠው ትልቁ ነገር እርዳታው ለታለመለት ዓላማ መዋሉን ማረጋገጥ ነው ብለዋል። የተባበሩት መንግስታት በድርቅና በጸጥታ ችግር የተነሳ በኢትዮጵያ 21 ሚሊዮን ሰዎች እርዳታ ጠባቂ እንደሆኑ በቅርቡ ይፋ ባደረገው መረጃ አመልክቷል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
አድማጮቻችንና ተመልካቾቻችን ተከታተላችሁት ያለውት የምሽቱን የትንታኔ መጽሔታችንን ዝግጅት ነው። አሁንም ዝግጅታችን እንደቀጠለ ነው። አሁን ደግሞ ኢትዮጵያን ከተመለከቱ ዘገባዎች ወደዚህ ወደ አሜሪካ እንመለስና የአሜሪካን የ2024 የምርጫ ሁኔታን የተመለከተ ዘገባ ወደ እናንተ እናደርሳለን። የዩናይትድ ስቴትስ የህግ አውጪዎች የሪፐብሊካን ፕሬዚዳንታዊ እጩ ዶናልድ ትራምፕ ከትላንት በስቲያ ቅዳሜ ለተናገሯቸው ተከታታይ አወዛጋቢ አስተያየቶች ምላሽ ሰጥተዋል። የዲሞክራቱ ፕሬዚዳንት ጆ ባይደን ቅዳሜና እሁድ በምርጫ ዘመቻ ላይ ባያሳልፉም የድጋሚ ምርጫ ውድድር ዝግጅታቸው ዋና መነጋገሪያ ሆኗል። በቪኦኤ ዘጋቢ ቪክቶሪያ ባልደራስ እግሊሲያስ የተጠናቀረውን ዘገባ ደረጀ ደስታ እንደሚከተሉ ያቀርበዋል።
የቀድሞው የሪፐብሊካን ፕሬዝደንት ዶናልድ ትራምፕ ከትላንት በስቲያ ቅዳሜ በዴይተን ኦሃዮ የምርጫ ቅስቀሳ ሲያደርጉ የተናገሯቸው በርካታ አስተያየቶች የመኪና ማምረቻ ፋብሪካ እየገነባች መሆኑን ሲተቹ የተናገሩት ይገኝበታል።
ድንበር አቋርጦ በሚመጣ እያንዳንዱ መኪና ላይ 100% ታሪፍ እናስቀምጣለን። እኔ ብመረጥ እነዚህን መኪኖች መሸጥ አትችሉም። አሁን ካልተመረጥኩ በጠቅላላው ደም መፋሰስ ይሆናል። ያ ከሁሉም ያነሰው ነው። በሀገሪቱ ደም መፋሰስ ይሆናል።
የትራምፕ የምርጫ ዘመቻ አስተያየቱ የፖለቲካ ጥቃት ማለት እንዳልሆነ አስምሮበታል። ሪፐብሊካኑ ሴኔተር ቢል ካሲዲ ሚት ዘ ፕሬስ በተሰኘው የኤንቢሲ ቴሌቪዥን ላይ በቀረቡበት ወቅት በጉዳዩ ላይ ያላቸውን አስተያየት አካፍለዋል።
The general tone of the speech is why many Americans continue to wonder.
የንግግሩ አጠቃላይ ድምጸት ብዙ አሜሪካውያን ፕሬዚደንት ትራምፕ እውነት ፕሬዚደንት መሆን ይኖርባቸዋል ብለው መገረማቸውን የሚቀጥሉበት ምክንያት መሆኑ ነው። አንድ ሰው እንዳመለካከቱ የሚተረጉመው ነው። እሳቸው ከባይደን ጋር እየተፎካከሩ ይገኛሉ። ስለሆነም ባይደን ደግሞ ፖለቲካዊ ብጥብጥ ነው ይላሉ። ደጋፊዎቻቸው ትራምፕን መከላከል ይፈልጋሉ። ስለዚህ የተናገሩት ስለ ኢኮኖሚ አደጋ ነው ይላሉ።
በኤቢሲ በዚህ ሳምንት ላይ የቀረቡት የኦሃዮ ሪፐብሊካን ተወካይ ማይክ ተርነር ትራምፕ አንዳንድ ስደተኞችን ሰዎች አይደሉም ሲሉ የተናገሩትና ባይደን በህገወጥ መንገድ ድንበር ስለሚያቋርጡ ስደተኞች ጉዳይ ስላላቸው አያያዝ አስተያየታቸውን ሰጥተዋል።
Well, of course, I disagree with those in the past. I think the American public disagreed with those.
በርግጥ ባለፉት ጊዜያት ከሆኑት ጋር አልስማማም። የአሜሪካ ህዝብም ከነሱ ጋር አይስማማም በያስባለው። እንደሚመስለኝ ግን እኔ ሰዎች ዶናልድ ትራምፕ በዚህ ውድድር ውስጥ ይህንን ቀውስ ማስተካከል የሚችሉ ብቸኛው እጩ መሆናቸውን ያዩታል።
በቀዳሚው የምርጫ ቅስቀሳቸው ትራምፕ በዲሞክራቲክ ፕሬዝደንት ጆ ባይደን የኢኮኖሚ ፖሊሲዎች ላይ የሚሰነዝሩትን ትችት በጥፍ ጨምረዋል። የትራምፕ ደጋፊዎች በጠቅላላው ምርጫ እንዲሳተፉ አበክረው ጥሪ ሲያቀርቡ አሳሳቢነቱን ችላ በማለት አልነበረም።
I don't think you're going to have another election in this country if we don't win this election. I don't think you're going to have another election or certainly not an election that's meaningful.
በዚህ ምርጫ ካላሸነፍን በዚህ ሀገር ሌላ ምርጫ የሚኖርን አይመስለኝም። ሌላ ምርጫ የሚኖራችሁ አይመስለኝም። ወይም በርግጠኝነት ትርጉም ያለው ምርጫ አይሆንም። ስለዚህ ለመምረጥ ብንወጣ ይሻለናል። በእውነቱ ላችኋለሁ ቀኑ ይህንን አስታውሱ። ህዳር 5 በሀገራችን ታሪክ ውስጥ እጅግ በጣም አስፈላጊው ቀን እንደሚሆን አምናለሁ።
ፕሬዚደንት ባይደን በድጋሚ ለሚያደርጉት ምርጫ በሳምንቱ መጨረሻ ከፍተኛ የገንዘብ ማሰባሰቢያ ምዕራፍ ላይ መድረሱን የምርጫ ዘመቻቸው አስታውቋል። ይህ መሆኑ የመገናኛ ብዙሃንን ትኩረት ስቧል። ባይደን አሁን በእጃቸው 155 ሚሊዮን ዶላር በጥሬ ገንዘብ አለ። ከዚህ ውስጥ በየካቲት ወር ብቻ የተሰበሰበው 53 ሚሊዮን ዶላር ነው። ዜናው የተሰማው ትናንት እሁድ ረፋዱ ላይ ባይደን በዋይት ሀውስ የቅዱስ ፓትሪክን ቀን ለማክበር ለበርካታ የሮማ ካቶሊክ ቤተክርስቲያን መሪዎች ባዘጋጁት ቁርስ ላይ ነበር።
አሁን ደግሞ በሩሲያ ወደ ተካሄደው ምርጫ ዘገባ እናልፋለን። በሩሲያ ሶስተኛውና የመጨረሻ ቀን ፕሬዝዳንታዊ ምርጫ እጅግ ብዙ ህዝብ በመጉረፍ ሲመርጥ ውሏል። በሌላ በኩል የሟቹ ተቃዋሚ መሪ አሌክስ ናልቫሊን ደጋፊዎች ወደ ድርጊት መግባት ያሻል በማለት ጥሪ በማድረግ ላይ ናቸው። የአራሽ አርባሳጂን ዘገባን ኤደን ገረሞ እንደሚከተለው ታቀርባለች።
የሩሲያው ፕሬዝዳንት የቭላድሚር ፑቲን የቀድሞ ተቃዋሚ የነበሩት የሟቹ አሌክስ ናልቫኒ ባለቤት ሁሊያ ናልቫኒ እሁድ ዕለት በጀርመን በርሊን ለተቃውሞ የወጡትን ሰዎች ተቀላቅለዋል። በጀርመኑ የሩሲያ ኤምባሲ ፊት ለፊት በሀገራቸው እየተካሄደ ያለው ምርጫ ላይ ለመሳተፍ በተሰለፉ ሰዎች ጉን በፑቲን አስተዳደር ደስተኛ ባለመሆናቸው ተቃውሟቸውን ለማሰማት የወጡት ሰዎችን ተቀላቅለዋል። ከሀገር ውጭ የሚኖሩ ሩሲያውያን በተለይም እንደ ቴላቪቭ፣ እስራኤል ባሉ ሀገሮች ምርጫ ለመምለጥ በነቂስ ወጥተው ታይተዋል። በተመሳሳይም በኢስታንቡል ቱርክ ባለው የሩሲያ ኤምባሲ መራጮች በረዥሙ ተሰልፈው ታይተዋል። የአሜሪካ ድምጽ በተቃውሞ ሰልፉ ላይ የነበረች አንዲት ሴት የሩሲያ ፓስፖርቷን ስታቃጠል ተመልክቷል። የፕሬዝዳንት ፑቲን አብዛኞቹ ደጋፊዎች በግዞት በእስርና እንደ ናልቫኒ በሞት በተለዩበት በዚህ አምስተኛ ምርጫ ወቅት ፑቲን እንደሚያሸንፉ አስቀድሞ የተደመደመ ነው። ክሬምሊን ቤተ መንግስት ፑቲን ድምጻቸውን በኮረጆ ውስጥ ሲጥሉ በድረገጽ የቪዲዮ ምስል አጋርቷል። ይሁን እንጂ በሀገሪቱ ባሉ የምርጫ ጣቢያዎች የዜግነት ግዴታና የዜጎች አልታዘዝ ባይነት በጋራ ተንጸባርቋል። የምርጫ ኮረጆች ላይ ጉዳት ማድረስ፣ ቀለም መጨመር የመሳሰሉ በህገወጥ መንገድ ምርጫውን ለማቆም የሚደረጉ ጥረቶችም ታይተዋል። በተጨማሪም በሴቨርድሎቭስክ ክልል የምርጫ ጣቢያውን ሙሉ ለሙሉ ለማንደድ ጥረትም ተደርጓል። በተመሳሳይ በሴንት ፒተርስበርግ አንዲት ሴት ተቀጣጣይ የጠርሙስ ቦምብ በምርጫ ጣቢያ ውስጥ ከወረወረች በኋላ ልታመልጥ ስትሞክር በፖሊስ ተይዛለች። የሩሲያ ፕሬዝዳንታዊ ምርጫ ሩሲያ ከዩክሬን ነጥላ በወሰደቻት ክሬሚያ ለሁለተኛ ጊዜ ዘንድሮም ተደርጓል። ይሁን እንጂ የዩክሬን ባለስልጣናት ሁኔታውን ህገ ወጥ ነው እያሉት ነው።
በሌላ የተባበሩት መንግስታት አባል አገር ግዛት ላይ ያለ አገሪቱ ፈቃድ ምርጫ ማካሄድ የአገሪቱን የግዛት አንድነትና ሉዓላዊነት መናቅ ነው። ይህን መሰሎቹ ምርጫዎች በዓለም አቀፍ ህግ ተቀባይነት የላቸውም።
በሞስኮ የምርጫ ጣቢያዎች ውስጥ ድምጻቸውን ከሰጡ ሩሲያን መካከል አንዳንዶቹ በአመራር ውስጥ አዲስ ፊቶችን ማየት እንደሚሹ የተናገሩ ሲሆን፣ በሌላ በኩል ሌሎች ደግሞ ፑቲን ሀገሪቱን እየመሩ ባሉበት ሁኔታ ደስተኛ በመሆናቸው መቆየታቸውን እንደሚደግፉ ገልጸዋል። ከሩሲያ ዋና ከተማ በሰሜናዊቱ የሀገሪቱ ክፍል በሺዎች ኪሎ ሜትር ርቀው የሚገኙት የክረምት አጋዘን አርቢዎችም ከምስራቅ እስከ ምዕራብ የሁሉም ሰው ድምጽ ሁሉም ሰው አስፈላጊ ነው በሚለው መርህ መሰረት በመምረጥ የዜግነት ግዴታቸውን ለመወጣት ረዥም ጉዞዎችን አድርገዋል። ለአራሽ አርባሳዲ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አድማጮቻችንና ተመልካቾቻችን የተከታተላችሁን ስለሆነ በጣም እናመሰግናለን። አሁን በዋሽንግተን ሰዓት አቆጣጠር ከ8 ሰዓት ከ38 ይላል። በኢትዮጵያ ደግሞ ከምሽቱ 3 ሰዓት ከ38 ማለት ነው። የመጀመሪያውን አጋማሽ ቅንብራችን ላይ ደርሰናል። የመጀመሪያውን ቅንብር ነበር ቀደም ሲል ስተካተሉ የነበረው። አሁን ሁለተኛው አጋማሻችን ነው የሚጀምረው። የመጀመሪያው ቅንብራችን የሚሆነው ደግሞ ሐኪሞን ይጠይቁ ነው። በዛሬው ሐኪሞን ይጠይቁ ቅንብራችን ከዚህ በፊት ከተላለፉት መካከል ሕይወት አድኑ የኩላሊት ሕክምና አማራጮችና ፈተናዎቻቸው የሚለውን በድጋሚ ለእናንተ እናቀርባለን። ሐኪሞን ይጠይቁ ለምሽቱ ኩላሊት በብቃት መስራት ሲሳነው ስለ ኩላሊት ሆኖ ጥቅም ላይ የሚለውን የሕክምና አገልግሎት ዘዴ ምንነት፣ ጸባይና ተያይዞ የሚነሱ ጉዳዮችን አስመልክቶ የሰናዳ ቅንብር ይዞላችሁ ቀርቧል። የኩላሊት ነቀላና ተከላን ብሎም የሕክምና አማራጮች የሚጠይቁትን የኑሮ ዘይቤ ለውጥም ይመለከታል። ለጥያቄዎቹ ሙያዊ ማብራሪያ የሚሰጡን ዶክተር ተዋበ ግርማ በዩናይትድ ስቴትሷ የሚዙሪ ክፍለ ግዛት ካንሳስ ከተማ የሚገኘው ሪሰርች ሜዲካል ሴንተር ሆስፒታል የኩላሊት ሕክምና አማካሪ ሐኪም ናቸው። ዶክተር ተዋበን ያወያየው አሉላ ከበደ ነው። የጤናማ ኩላሊት ስራ የሚመለከተውን ጨምሮ እንዲህ አቀናብሮታል።
ዶክተር ተዋበ ብዙም ልብ ባንለው ስራ እጅግ ከሚበዛባቸውና ያለ ረፍት ከሚሰሩት የሰውነታችን ክፍሎች አንዱ የሆነውን ኩላሊትን ስራ በመመልከት ብንጀምር፣ በተለዩ ሁኔታዎች በአንድ ኩላሊት ብቻ ለመኖር የሚገደዱ ሰዎችን የጤና ይዞታና በተለይም ደግሞ የወንድም የእህት የወላጅ ወይም የአንድ ሌላ ሰውን ህይወት ለማዳን አንዱን ኩላሊታቸውን ለግሰው በሌላው ለመኖር የሚገደዱ ሰዎችንም ሊኖራቸው የሚችለውን የጤና ሁኔታ ጨምረው ቢያስረዱን።
አዎ፣ እንዳልከው ኩላሊት በጣም ወሳኝ የሰውነት አካል ነው። በቀን ውስጥ ምናልባት ከ200 ሊትር በላይ ደም የማጠብ 24 ሰዓት የሚሰራ ኦርጋን ነው። ምንም ማቆም የሌለው ስራ ነው የኩላሊት ስራ እና ከ200 ሊትር ደም በቀን ይጠራል ተብሎ የሚታሰበው እና 2 ሊትር የሚያክል ቶክሲን በሽንት መልክ እንዲወጣ የሚያደርግ አካል ነው። ሰው በአንድ ኩላሊት መኖር ይችላል ወይ ለሚለው፣ አሁን ይችላል። ብዙ ሰዎች በተለይ አንድ ኩላሊታቸው ለሌላ ሰው እየሰጡ ጥናቶች እንደሚያሳዩት ረጅም እድሜ ያለምንም ችግር መኖር ይችላሉ። ያንን ያላቸውን አንድ ኩላሊት በደንብ በጥንቃቄ መያዝ እስከቻሉ ድረስ ማለት ነው። አንዳንድ ሰዎችም ደግሞ በአንድ ኩላሊት የሚወለዱ ካሉ እንደዛው እነሱም ኖርማል ላይፍ መኖር ይችላሉ። ለዛ ነው ኩላሊት መስጠትን ኢንከሬጅ እናደርጋለን። ኩላሊትን የሚተካ ስራ ዳያልስስ የሚባል ማሽን አለ። ግን ዳያልስስ የሰውን ኩላሊት የሚያክል ስራን መስራት አይችልም። ብዙ የሚቀሩ ዌስት ነገሮች አሉ ሰውነታችን ውስጥ የማይወጡ በዳያልስስ እና በተቻለ መጠን አንድ ሰው ትራንስፕላንት ቢያገኝ ህይወቱ ይራዘማል፣ የመታመም እድሉ ይቀንሳል። ደግሞም ትራንስፕላንት ዶኔሽን የሰጠውም ሰው እንዲሁ ጤነኛ ኑሮ መኖር ይችላል። ትልቅ ሳትስፋክሽንም እንዲሁ በሰው ህይወት ላይ ያመጣውን ለውጥ እያየ ማለት ነው። ያ ሰው የረዳው ሰው ጤነኛ ሆኖ ማየት በጣም ትልቅ ነገር ነው እና ዶኔሽን ኢንክሬጅ ነው የምናደርገው።
ዶክተር ተዋበ ዳያሊሲስ ስለተባለው ማሽንና የህክምናው ዘዴ አንስተዋል። ጤናማ ኩላሊት የሚሰራው ስራ ምትክ የሌለው መሆኑንም ጠቁመዋል። ለመሆኑ እንዴትስ ነው ይህ የህክምና ዘዴ ኩላሊትን ተክቶ የሚሰራው?
ሰፊ ጥያቄ ነው አሉላ። ይሄ ዳያሊሲስ የምንለው ማሽን ሰው ሰራሽ የሆነ ኩላሊት ማለት እንችላለን። ዋና ዋና የተባሉ የሰውነት ቆሻሻዎችን ወይ ቶክሲኖችን ያስወግዳል። ግን ደግሞ ብዙ የሚቀሩ አሉ። ስለዚህ ከሰው ኩላሊት ጋር እኩል የሚመጣጠን አይደለም እና የተለያየ አይነት ዳያልስስ አይነቶች አሉ። አንደኛው ሂሞ ዳያልስስ የምንለው ነው። ከደም ጋር የተገናኘ ማለት ነው። ደምን በሰው ሰራሽ ኩላሊት ውስጥ በማሳለፍ የምናጥበው ዘዴ ነው። ሁለተኛው ደግሞ ፐሪቶኒያል ዳያልስስ ይባላል። ሆድ ዕቃን በመጠቀም ሆድ ዕቃ ውስጥ ያለን ፊልተር ማጥለያ እንደ ሰው ሰራሽ ኩላሊት በመጠቀም የምንሰራው ነው ፐሪቶኒያል ዳያልስስ የምንለው። እና ሂሞ ዳያልስስ የምንለው ቤት ውስጥ የሚሰራ ይችላል፣ ወይም ደግሞ ስለዚህ ዳያልስስ ያለበት ሴንተር እየሄዱ መታጠብ ይችላሉ። ፐሪቶኒያል ዳያልስስ የምንለው ቤት ውስጥ በአብዛኛው ማታ ማታ የሚደረግ ሌሊት ሲተኙ ሰዎች አብረው ራሳቸውን በትንሽ ከፐሪቶኒያል ማሽን ጋር አገናኝተው የሚሰሩት ነው። የቤት ኦፕሽኖቹ ኢትዮጵያ ውስጥ የሉም፣ ግን ሂሞ ዳያልስስ የምንለው ኦፕሽን በተወሰነ ደረጃ ሀገር ውስጥ እንዳለ አውቃለሁ።
ዶክተር ተዋበ እንግዲህ ይህ የኩላሊት ማጠብ አንድ ሰው ኩላሊቱ በወጉ መስራት ሲያቅተው እንደገለጹት ሰው ሰራሽ ኩላሊት ሆኖ የሚያገለግል አሰራር እንደመሆኑ የአኗኗር ዘይቤ ለውጥን ይጠይቅ ይሆን? ከሆነስ ሕክምናውን ውጤታማ ለማድረግ አንድ ሰው መከተል ያለበት መለወጥ ወይም ማሻሻል ያለበት የአኗኗር ዘይቤ እንደው አይነተኛ የሚባሉ ካሉ ምንድን ናቸው?
አዎ፣ የአኗኗር ዘይቤን በጣም ይቀይራል። ከአበላል ጀምሮ ዳያልስስ የሚያደርግ ሰው ወይም ኩላሊቱ በደንብ ማይሰራ ሰው የሚከለከላቸው ነገሮች አሉ። የተለያዩ ንጥረ ነገሮች ሰውነታችን ውስጥ እንዳይበዙ ለማድረግ የምንከለክላቸው ነገሮች አሉ። ለምሳሌ ብዙ ፖታሲየም የተባለ ንጥረ ነገር ያለበት ምግብ እነኛ ሰዎች እንዲመገቡ ሬኮመንድ አናደርግም። ፖታሲየም ያለባቸው ምግቦች ለምሳሌ ብዙ እንደ ሙዝ፣ ድንች፣ ብርቱካን ጁስ አይነት ነገሮች አቮካዶን ጨምሮ ሊከለክሉ ይችላሉ። ስለዚህ ከአበላል ጀምሮ ልዩነት አለው ማለት ነው። ሌላ ደግሞ ፎስፈረስ የተባለ ንጥረ ነገርም የሚበዛባቸው በተለይ ወተትና ወተት የሚገኙ ነገሮችን እንከለክላለን። እሱ ነው ስለዚህ የተባለው ነገር እንዳይጨምር ማለት ነው። ሌላ አኗኗር ላይ የሚያመጣው ለውጥ ሲባል በሳምንት ሶስቴ ዳያለስስ የሚደረግለት ሰው በዳያለስሱ ቀን በጣም የመድከም ነገር ሊኖር ይችላል። እኛ ኩላሊት በ48 ሰዓት ውስጥ የሚሰራውን ስራ ማለት በሁለት ቀን ውስጥ የሚሰራውን ስራ በተወሰነች ሰዓት በሚደረግ ዳያለስስ ለመስራት ነው የምንሞክረው እና ያ ፍጥነት ሰውነት ላይ የሚያመጣው ለውጦች ይኖራሉ። አንዳንዴ የማዞር ነገር ሊኖር ይችላል። ብዙ ፈሳሽ ከወጣ ማለት ነው በዛች አጭር ሰዓት ውስጥ ብዙ ከወሰድን ፈሳሽ። ሌላ ደግሞ ሶሻሊም የሚያመጣው ለውጥ አለ። አንድ ሰው እንደዚህ አይነት ክሮኒክ የሆነ ዘላቂ የሆነ ህመም ሲይዘው የሚፈጥረው ሳይኮሎጂካል፣ ሶሻል፣ ፊዚካል ብዙ ነገሮች ይነካል። ሕክምናው በአካባቢያችን ያሉትንም የቤተሰባችንንም ኑሮ ሁሉ የሚነካ ነገር ነው የሚሆነው።
መጨረሻ ላይ ያነሱትን አንድ ነጥብ ብንከተል በአብዛኛው ኩላሊት ጨርሶ አልሰራ ሲል የዳያሊሲስ ሕክምና ወይም የኩላሊት ማጠብ ሕክምና እንደሚሰጥ ይታወቃል። በጊዜያዊነት የሚሰጥበት ሁኔታ አለ። ሰዎች አንድ የኩላሊት ማጠብ ሕክምና ከጀመሩ በኋላ ድነው ያ የኩላሊታቸው በራሱ መስራት የሚችልበት ሁኔታ የሚፈጠርበት አጋጣሚ አለ ወይስ የእድሜ ልክ ነው ሕክምና?
ልክ ነው። እንደዚህ አይነት አጋጣሚ ይፈጠርበት ይኖራል። የኩላሊትን በሽታ ያመጣው ነገር ነው የሚወስነው። አኪዩት ወይም ዘላቂ ያልሆነ የኩላሊት በሽታ የሚያመጣ ነገር ከሆነ ያ በሽታ ሲቀረፍ ኩላሊቱ ቀስ በቀስ የመዳን ነገር ሊኖረው ይችላል። አንዳንዴ ደግሞ በዚህ ዘላቂ የሆነ የኩላሊት በሽታ የሚያመጣ ለምሳሌ ስኳር በሽታ ረጅም ጊዜ ኖሮ ወይም የደም ግፊት ረጅም ጊዜ ኖሮ የሚመጣ ቀስ በቀስ የሚጨምር የኩላሊት በሽታ ከሆነ ደግሞ መለወጥ እድሉ የለም። ስለዚህ እንደዚህ አይነቶቹ ዘላቂ የሆነ ሁልጊዜ ዳያሊሲስ ትሪትመንት ያስፈልጋቸዋል። እዚሁ አኪዩት የተባሉት አይነት ከሆኑ ደግሞ የመመለስ እድል ሊኖረው ይችላል።
መልካም። ዶክተር ተዋበ ግርማ ከበደ ሪሰርች ሜዲካል ሴንተር በተባለው የሕክምና ተቋም አማካሪ የኩላሊት ሐኪምና መምህር በዳያሊሲስ ማሽን አማካኝነት ኩላሊት የሚታጠብበትን ሕክምና እና እንዲሁም ተያይዘው የሚነሱ ጥያቄዎች ጨምሮ ሰፊ ሙያዊ ማብራሪያ ሰጥተውናል። በሌላ መሰል ሙያውን የሚመለከቱ ጥያቄዎች መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ አመሰግናለሁ። ጊዜ ስትልኝ
አመሰግናለሁ። አሉላ
ቀደም ሲል ተከታታይ ተመለስ ነው የሳምንታዊን የሐኪሞት ይጠይቁ ቅንብራችን ነው። ቀጣዩ ቅንብር ደግሞ አፍሪካ ነክ ርዕሶችን ይመለከታል። ከ20 የሚበልጡ የአፍሪካ ሀገሮች የተሳተፉበት ወታደራዊ ልምምድ በቅርቡ ኬንያ ውስጥ ተካሂዷል። የጦር ልምምዱ ምስራቅ አፍሪካ ውስጥ የሚንቀሳቀሱ የሽብርተኛ ቡድኖችን ለመዋጋት አስፈላጊ የሆነው ዝግጁነትና ትብብርን ለመገንባት መሆኑ ተጠቁሟል። የቪኦኤ የናይሮቢ ቢሮ ኃላፊ ማርያማ ዲያሎ ከስልጠናዎቹ አንዱን ተከታትላ የሚከተለውን ዘገባ አስተላልፋለች። ቆንጅታዬ እንደሚከተለው አስተናድቷለች።
እዚህ የሚታየው ወታደራዊ ልምምድ ከ23 ሀገሮች የተውጣጡት ወታደሮች በቅርቡ ከናይሮቢ የ4 ሰዓት ጉዞ ርቀት ላይ በምትገኘው ኒያንኩ ውስጥ ሲያደርጉ የሰነበቱትን ልምምድ የሚያሳይ ነው። ጀስቲፋይድ አኮርድ የዩናይትድ ስቴትስ የጦር ኃይል የአፍሪካ እዝ ምስራቅ አፍሪካ ውስጥ ካካሄዳቸው ልምምዶች ሁሉ ትልቁ እንደሆነ ተገልጿል። የዩናይትድ ስቴትስ የጦር ሰራዊት ሻለቃ ባሻ ሪስ ቲክል ለቪኦኤ በሰጡት ቃል ዝግጁነትን ለመገንባት አፍሪካና አውሮፓ ካሉ አጋሮቻችን ጋር መስራታችን አስፈላጊ ነው ብለዋል።
By coming here together, we've got a unique capability to build skills.
እዚህ አንድ ላይ መገናኘታችን በዓለም አቀፍ ደረጃ ብቻ ሳይሆን የቡድኖቻችንን ክህሎት፣ ዝግጁነትና ችሎታ ለመገንባት ልዩ የሆነ አቅም ሰጥቶናል። ይህ ደግሞ በዓለም አቀፍ ደረጃ ብቻ ሳይሆን በቀጠናችን ማህበረሰቦቻችንና መንግስታችንን ለማተራመስ የሚፈልጉ ኃይል ተጠቃሚ ሽብርተኛ አካላትን ለመዋጋት ያስችለናል።
እንደ አውሮፓውያን አቆጣጠር በ2013 መሰረቱን ሶማሊያ አድርጎ የሚንቀሳቀሰው ሽብርተኛው ቡድን አልሸባብ ኬንያ ዋና ከተማ ናይሮቢ በሚገኘው ዌስት ጌት የገበያ አዳራሽ ባደረሰው ጥቃት ቁጥራቸው ወደ 70 የሚጠጋ ሰዎችን መግደሉ የሚታወስ ነው። የኬንያ የጦር ሰራዊት ሌተና ኮሎኔል መሐመድ ኦማር ሲናገሩ
የኬንያ መከላከያ ኃይሎችና የዩናይትድ ስቴትስ የጦር ኃይል ያካሄዱት ጀስቲፋይድ አኮርድ የተባለው ስልጠና ትብብራችንን ለማጎልበት በጣም ጥሩ እድል ፈጥሮልናል። ይህ መሆኑ በምስራቅ አፍሪካ ሁላችንንም የሚመለከቱ ለሆኑት የጸጥታ ስጋቶች መፍትሄ እንድንሰጥ ይረዳናል።
የሶማሊያ የዳናብ ኃይሎች የመቶ አለቃ ኢብራሂም ሙሴ መሐመድ በልምምዱ ላይ ሲካፈሉ ይህ የመጀመሪያ ጊዜያቸው ነው። የዳናቡ ልዩ ኃይል በዩናይትድ ስቴትስ ኃይሎች የሰለጠነ የሶማሊያ የጦር ሰራዊት ልዩ ኃይል ሲሆን በየጊዜው ጥቃት የሚያደርሱትን የአልሸባብ ኃይሎች ሲፋለም ቆይቷል።
Biggest thing we benefit in this justified accord is interaction between different countries.
በጀስቲፋይድ አኮርድ ስልጣና ያገኘነው ትልቅ ጥቅም ከተለያዩ አገራት እንድናገኝ ማድረጉ ነው። ይሄው ዛሬ ለምሳሌ ከሩዋንዳውያንና ከታንዛኒያውያን ተገናኝተናል። ዛሬ የምታዩት እንቅስቃሴ የዚያ ማሳያ ነው።
ሶማሊያው ልዩ ኃይል አባል 10 የሶማሊያ፣ የኬንያና የታንዛኒያ ወታደሮችን እየመሩ ልምምድ እያደረጉ ነው። በዚህ ወታደራዊ ልምምድ የእንግሊዝ፣ የኔዘርላንድስ፣ የሩዋንዳ፣ የሶማሊያ፣ የታንዛኒያና የጅቡቲን ጨምሮ የበርካታ ሀገሮች የጦር ኃይሎች ተሳትፈዋል። በዚህ ፎቶ ላይ የጅቡቲ የፈጥኖ ደራሽ ባታሊዮን ጦር ወታደሮች የጸጥታ ኃይል ድጋፍ ብርጌድ አሰልጣኝ ከሆኑት ዩናይትድ ስቴትስ የጦር ሰራዊት ሻምበል አሌክስ ሩስ አስተያየት ሲሰጧቸው ነው የሚታየው። እኛም ከነሱ ብዙ ትምህርት ወስደናል ብለዋል ሻምበል ሩስ።
We really got to meet these different partners and learn from them. For example,
ከተለያዩ አጋሮቻችን ጋር ለመገናኘት ችለናል። ለምሳሌ ያህል የኬንያ የመከላከያ ኃይሎች ወታደሮች አሉ። ከሶማሊያ የመጡ ወታደሮችም አሉ። ብዙ ዕውቀት ያካበቱ ናቸው። ይኸው አሁን ገብተው እንቅስቃሴ እያደረጉ ናቸው።
እዚህን ወታደራዊ ልምምድ እቅድ የማዘጋጀቱ ስራ አንድ አመት ወስዷል። ተግዳሮቶችም እንደነበሩ የማሳቹሴትስ ብሔራዊ ዘብ አባሉ ሌተና ኮሎኔል ማይክል ማክናማራ ተናግረዋል።
The challenges were always there, you know, getting 130 people on commercial aircraft.
ተግዳሮቶቹ አስቀድሞም የነበሩ ናቸው። 130 ሰዎችን በንግድ አውሮፕላን አሳፍሮ ማምጣቱ፣ ተሽከርካሪዎችን ማዘጋጀቱ፣ ተተኳሾች እንዲቀርቡልን መጠየቁ፣ የታሸጉ ዝግጁ ምግቦችና ውሃ፣ ሁሉንም እዚህ ኪፋሩ ካምፕ ውስጥ የምታየውን ሁሉ ማሰናዳት ያስፈልግ ነበር። እንደዚህ ያሉ አንዳንድ ተግዳሮቶች ነበሩ ማለት ነው።
እሳቸውና ሌሎችም እንዳሉት ልምምዱ ቦታ ላይ ተግዳሮቶች ቢኖሩም ታክቲኮች ለመለዋወጥና ፈጥነንም እርስ በርስ ለመማማር አመቺ ሁኔታ ፈጥሮልናል ብለዋል።
የምሽት ዝግጅታችን ቀጥሎ አሁን የመጨረሻ ወደሆኑ ስፖርታዊ ሳምንታዊ ዝግጅታችን አልፈናል። 21ኛው ቅድሚያ ለሴቶች የአምስት ኪሎ ሜትር ውድድር ትላንት በአዲስ አበባ ተካሂዷል። ቅዳሜና እሁድ በተለያዩ ሀገራት በተካሄዱ ውድድሮች ኢትዮጵያውያን አትሌቶች ድል አድርገዋል። የአፍሪካ ጨዋታዎች ውድድር በግብጽ ፍጹም የበላይነት ቀጥሏል። በፓሪስ ኦሎምፒክ የተሳትፎ ጉዳይ ሩሲያና ዓለም አቀፍ የኦሎምፒክ ኮሚቴ ተፋጠዋል። እነዚህና ሌሎች ስፖርታዊ መረጃዎችን አንድ ላይ አሰባስቦ ኬኔዲ አባተ እንደሚከተለው ያቀርበዋል።
ሴቶች ብቻ የሚሳተፉበት አመታዊው ቅድሚያ ለሴቶች የ5 ኪሎ ሜትር ሩጫ መነሻውንና መድረሻውን አትላስ ሆቴል አካባቢ በማድረግ ትናንት ተካሂዷል። በውድድሩ ላይ ከ15000 በላይ ሴቶች የተሳተፉ ሲሆን በኤሊት አትሌቶች ዘርፍ አትሌት ጉታኒ ሻንቆ አንደኛ በመውጣት አሸንፋለች። ብርነሽ ደሴና መቅደስ ሽመልስ ደግሞ ሁለተኛና ሶስተኛ ደረጃን ይዘው ያጠናቀቁ አትሌቶች ናቸው። በዘንድሮው የሳፋሪኮም ቅድሚያ ለሴቶች የ5 ኪሎ ሜትር ውድድር ከአንደኛ እስከ ሶስተኛ የወጡ አትሌቶች በቅደም ተከተል 71000 ብር፣ 45000 እና 30000 ብር የገንዘብ ሽልማት የተበረከተላቸው ሲሆን በውድድሩ የሲያሜ ስፖንሰር የሞባይል ስልክም ተሸልመዋል። ከኤሊት አትሌቶች ውጭ ባሉ የተለያዩ ዘርፎች ያሸነፉ የውድድሩ ተሳታፊዎችም ሽልማት የተበረከተላቸው ሲሆን በአራት ሳምንት ስልጠና ውድድሩን በአንደኝነት ያሸነፈችው የ11 ዓመት ታዳጊ ናት።
ስሜ ዳና መሰለ ይባላል። 11 ዓመቴ ነው። በጣም ጥሩ ነበር። ከዚህ በኋላ ደግሞ ከዚህ የበለጠ ሰዓቴን አሳሽዬ አትሌት ብሆን ደስ ይለኛል። ለሀገሬ ስሜን አስጠራለሁ።
በታዳጊዋ ውጤት የተደነቀችው የውድድሩ አምባሳደር አትሌት መሰረት ደፋር ታዳጊዋን ስታበረታታት ተመልክተናል። የግሌ እሸቱ ከኤሊት አትሌቶች ውጭ ባለው ውድድር ሁለተኛ የወጣች ተሳታፊ ናት።
ዘንድሮ ስሳተፍ ለ10ኛ ጊዜ ነው እና ለሴቶች ብቻ ስለሆነ በጣም ደስ ይላል። አንድ ላይ ተሰብስበን መስራታችን ለጤናም በጣም ጠቃሚ ነው እና የሚተላለፈው መልእክቶችም ጥሩዎች ናቸው። ብዙ ሰው እንዲሳተፍ መክራለሁ። ስፖርታዊ እንቅስቃሴ ስለሆነ ሩጫ ማንኛውንም እንቅስቃሴ ማድረግ ለሴቶች ጠቃሚ ነው።
የዘንድሮ ቅድሚያ ለሴቶች የ5 ኪሎ ሜትር ውድድር የሴቶችን አቅም እንደግፍ ለውጥንና ፋጥን በሚል መሪ ሐሳብ የተካሄደ ሲሆን ያለም አቀፉ የሴቶች ቀን ክብረ በዓል አካል እንደሆነም አዘጋጁ ታላቁ ሩጫ በኢትዮጵያ አስታውቋል። ቅዳሜና እሁድ ኢትዮጵያውያን አትሌቶች ያሸነፉባቸው የአትሌቲክስ ውድድሮች በተለያዩ የዓለማችን ከተሞች ተካሂደዋል። ትናንት እሁድ በተካሄደው የሴውል ማራቶን በሁለቱም ጾታ ኢትዮጵያውያን ድል አድርገዋል። በወንዶች አትሌት ጀማል ይመር ውድድሩን 2:06:08 በሆነ ጊዜ ኬንያውያን አትሌቶችን አስከትሎ በአንደኝነት አጠናቋል። በሴቶች ደግሞ አትሌት ፍቅርተ ወረታ 2:21:32 በሆነ ጊዜ አሸንፋለች። በካሊፎርኒያ ሳን ዮዋን ካፒስትራኖ ከተማ ቅዳሜ በተካሄደ የ10000 ሜትር ውድድር ደግሞ አትሌት ጽጌ ገብረ ሰላማ የዩናይትድ ስቴትስን ኦል ካመርስ ክብረ ወሰን በማሻሻል አሸንፋለች። አትሌቷ ውድድሩን ያሸነፈችበት ሰዓት 29:48.34 በዩናይትድ ስቴትስ በርቀቱ የተመዘገበ ፈጣኑ ሰዓት፣ በርቀቱ የዓለም 9ኛው ፈጣን ሰዓት እንዲሁም የግሏ ምርጥ ሰዓት ነው። በወንዶች ምድብ ያሸነፈው አሜሪካዊው ግራንት ፊሸር ነው። አብዛኛው አትሌቶች ለፓሪስ ኦሎምፒክ ብቁ የሚያደርጋቸውን ሰዓት ለማስመዝገብ በተወዳደሩበት በዚህ ውድድር ላይ 8 ወንዶችና 4 ሴቶች መስፈርቱን ማሟላታቸውን የዓለም አትሌቲክስ አስታውቋል። በስፔን ላሬዶ በተካሄደ የ10 ኪሎ ሜትር የጎዳና ላይ ውድድር ደግሞ አትሌት ዮሚፍ ቀጀልቻ አሸንፏል። አትሌቱ ውድድሩን ያጠናቀቀበት 26:37 የርቀቱ 3ኛው ፈጣን ሰዓት ሆኖ ተመዝግቧል። ሌላኛው ኢትዮጵያዊ አዲሱ ይሁኔ በውድድሩ 3ኛ ሲወጣ 2ኛ የወጣው ኡጋንዳዊው ጆሹዋ ቼፕቴጌ ነው። በጋና አስተናጋጅነት እየተካሄደ የሚገኘው 13ኛው የአፍሪካ ጨዋታዎች ውድድር 10ኛ ቀኑን ሲይዝ ግብጽ የሜዳሊያ ሰንጠረዡን በፍጹም የበላይነት እየመራች ትገኛለች። 54 የአፍሪካ ሀገራት በ29 የስፖርት አይነቶች እያደረጉት ባለው በዚህ ውድድር ላይ ግብጽ እስከ ትናንት ድረስ 90 የወርቅ ሜዳሊያዎችን ጨምሮ በድምሩ 154 ሜዳሊያዎችን አግኝታለች። ናይጄሪያ 27 የወርቅ ሜዳሊያዎችን ጨምሮ 76 ሜዳሊያ በመሰብሰብ ሁለተኛ ላይ ስትገኝ፣ ደቡብ አፍሪካ 3ኛ ደረጃ ላይ ተቀምጣለች። በጋናው የአፍሪካ ጨዋታዎች ላይ በ9 የስፖርት አይነቶች የምትሳተፈው ኢትዮጵያ እስካሁን 1 የብር ሜዳሊያ ብቻ በማግኘት 25ኛ ደረጃ ላይ ትገኛለች። ኢትዮጵያ የተሻለ ውጤት ታስመዘግባለች ተብሎ በሚጠበቅበት በአትሌቲክስ ዘርፍ የሚሳተፈው ብሔራዊ ቡድን ትናንት ጋና አክራ መግባቱን የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። ምንም እንኳን አትሌቶቿ በማዕቀብ ውስጥ ቢሆኑም 4 ወር ከቀረው የፓሪስ ኦሎምፒክ ሩሲያ ራሷን እንደማታገል የአገሪቱ ኦሎምፒክ ኮሚቴ ፕሬዝደንት ገለጹ። ፕሬዝደንቱ ስታኒስላቭ ፖዚድኒያኮቭ ሩሲያ በዩክሬን ላይ በፈጸመችው ወረራ ምክንያት የዓለም አቀፉ ኦሎምፒክ ኮሚቴ IOC የሩሲያ አትሌቶች ያለ አገራቸው ሰንደቅ ዓላማ እንዲወዳደሩ ያሳለፈውን የቅድመ ሁኔታ ውሳኔ ኢፍትሐዊና ተቀባይነት የለውም በማለት ተችተዋል። ሆኖም ግን ሩሲያ ውድድሩን ቦይኮት እንደማታደርግ ወይም ራሷን እንደማታገል ለአገሪቱ የዜና ወኪል ተናግረዋል። ከሩሲያ በኩል እርስ በርሳቸው የሚጣረሱ የተለያዩ አስተያየቶች እየተሰነዘሩ ነው። በእነዚህ ላይ አስተያየት መስጠት አልችልም ያሉት የዓለም አቀፉ የኦሎምፒክ ኮሚቴ IOC ፕሬዝደንት ቶማስ ባች በበኩላቸው ቅድመ ሁኔታውን የሚያሟሉ አትሌቶችን ብቻ እናስተናግዳለን ማለታቸውን የስፖርት መገናኛ ብዙሃን ዘግበዋል። የሩሲያ ፕሬዝደንት ቭላዲሚር ፑቲን በቅርቡ በሰጡት አስተያየት የሩሲያ ተወዳዳሪዎችን ለማግለል ፖለቲካዊ ተነሳሽነት ያላቸው ውሳኔዎች እየተወሰኑ ነው በማለት መተቸታቸው ይታወሳል። ሩሲያና ቤላሩስ በውድድሩ መክፈቻ ስነ ስርዓት ላይ ያለ ሰንደቅ ዓላማቸው ይሳተፉ እንደሆን IOC ነገና ከነገ በስቲያ በሚያደርገው ስብሰባ ውሳኔ እንደሚያሳልፍ ይጠበቃል። ሆኖም ሩሲያ አዎንታዊ ውሳኔ እንደማትጠብቅ የአገሪቱ ስፖርት ሚኒስትር መናገራቸውን አዣንስ ፍራንስ ፕሬስ ዘግቧል። ለዛሬ ያዝናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ስታዳምጡት የቆያችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ስርጭት ነው። ዝግጅቶቻችን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በፌስቡክ አት ቪኦኤ አማሪክ ላይ፣ በትዊተር ሃሽታግ ቪኦኤ አማሪክ ላይ እንገኛለን። ኢንስታግራም እና ዩቱብ ላይም ዝግጅቶቻችንን ማግኘት ትችላላችሁ። የተከበራችሁ አድማጮቻችንና ተመልካቾቻችን የምሽቱ ዝግጅቶቻችን እነዚህን ይመስሉ ነበር። ሳስተናግዳችሁ አብሬያችሁ ያመሸሁት አስማማየ ነው ነኝ። በስቱዲዮ ቅንብሩ ደግሞ አብራን የቆየችው ያቀናበራችልን ብርሃን ኃይሉ ነበረች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶችን ከአሜሪካ ድምፅ ሁሉም ባልደረቦቻችን ጋር በመሆን አቀናብረን ወደ እናንተ ስናደርስ ነበር። በድጋሜ አብራችሁን ስለነበራችሁ ከልብ አመሰግናለሁኝ። መልካም ጊዜ ይሁንላችሁ።